Go, go. Bambino B-O-A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከምንሰማቸው ዘገባዎች መካከል
ያፋዝን ቦታ ላይ ያለ ከሞቱ ድራላይ ካሉት በታች ነው የኖር ነው ያለ ማለት ነው። የስድስት ሰራችን በኮሮና ምክንያት ነው ታሰርነው።
በሳውዲ አረቢያ ጀዛን እስር ቤት ውስጥ ከሚገኙ ኢትዮጵያውያን ወጣቶች መካከል አንዱ ነው። በዚህ ያሉ ስደተኞች ወቅታዊ ሁኔታን በመሽት ያጋራናል።
አሁን አንዳንድ መረጃዎችን በሌላ ሀገርም ስናይ የአውሮፕላንን በረራ ለአንድ ሰዓት ያክል እስከማስተጓጉል አደጋ እስከማድረስ የደረሱበት ሁኔታ አለ።
አሁን ደግሞ የሰማናቸው የኢትዮጵያ ሲቪል አቪዬሽን ባለስልጣን የህዝብ ግንኙነት ዳይሬክተር አቶ አንሙት ለማን ነው። ኢትዮጵያ ስለወጣችው ሰው አልባ አውሮፕላኖችን ስለሚመለከት ደንብ በመሽቱ ያብራሩልናል። ተጨማሪ ጉዳዮችንም ይዘናል። ሀብታሙ ስዩም መሰናደውን እመራለሁ። ኤልያስ አስማረ የድምጽ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ትነግረናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምናምሽታችኋል።
የአዴፓ አመራር አባል የሆኑት አቶ ልደቱ አያሌው በሌላ ክስ መዝገብ ዛሬ ፍርድ ቤት ቀርበዋል። አቃቤ ህግም በችሎቱ ተገኝቶ እጃቸው ላይ የተገኘው ሰነድ ህገ መንግስቱን ለመናድ አልሞ የተዘጋጀ ነው በማለት ክስ ለመመስረት እየመረመረ መሆኑን ለችሎቱ አስረድቷል። ዘገባውን ያደረሰችን አይዳም ጣውናት። ከኮሮና ቫይረስ ስጋት ጋር በተያያዘ በሳውዲ አረቢያ እስር ቤቶች ውስጥ በአንድ ላይ ተፋፍገው የተቀመጡ ኢትዮጵያውያን የሚገኙበት ሁኔታ አስከፊ መሆኑን ገልጸው ወደ ሀገራቸው መመለስ እንደሚፈልጉ ይናገራሉ። በሳውዲ አረቢያና በየመን ድንበር አካባቢ የሚገኙ ጄዛን ተብሎ በሚጠራው እስር ቤት ውስጥ እንደሚገኙ በግልጽ ለአሜሪካ ድምጽ የገለጹት ስደተኞቹ ከስድስት ወራት በፊት ወደ ሀገራቸው እንድትመለሱ ከመንግስታቸው ጋር ተነጋግረናል በማለት የሳውዲ አረቢያ መንግስት ወታደሮች ወደ እስር ቤቶቹ እንዳስገቧቸው ይገልጻሉ። ነገር ግን ከዛ ወዲህ ማንም እንዳልተመለከታቸውና በቂ ምግብ እንደማያገኙና የሚገኙበት የእስር ቤቱ ክፍልም ጠባብ በመሆኑ ከሚፈጠር መተፋፈንና ሙቀት የተነሳም ለህመም እየተዳረጉ መሆኑንም ተናግረዋል። ዘገባው የትግስት ገሜ ነው። የቀድሞው የማሊ ፕሬዝዳንት ኢብራሂም ቦባካር ኬታ ዋና ከተማዋ ባማኮ ውስጥ ሆስፒታል ገቡ። ኬታ የታመሙትና ሐኪም ቤት ውስጥ የገቡት ያመጹ ወታደሮች ባካሄዱት መፈንቅለ መንግስት ከስልጣናቸው አውርደው እስር ቤት ባስገቧቸው በአስር ቀናቸው መሆኑ ነው። የሰባ አመቱ የቀድሞው መሪ በሽታቸው ምን እንደሆነ የህመማቸው ደረጃም ምን ላይ እንዳለ እስካሁን አልተገለጸም። የዩናይትድ ስቴትስ የበሽታዎች መቆጣጠርና መከላከል ማዕከል ሲዲሲ የ50ዎቹም ክፍለ ግዛቶችና የበርካታ ትላልቅ ከተሞች የጤና ባለስልጣናት እንደ አውሮፓውያን አቆጣጠር ከመጪው ህዳር 1 ማለትም ፕሬዝዳንታዊ ምርጫው ከሚካሄድበት ዕለት ከሁለት ቀናት በፊት ጀምሮ የኮሮና ቫይረስ ክትባትን ለማከፋፈል ዝግጅት እንዲያደርጉ ማሳሰቢያ መላኩን አረጋገጠ። ሲዲሲ ባለ አራት ገጽ ማሳሰቢያውን ባለፈው ሳምንት ሐሙስ ዕለት መላኩንና እስከ መጪው ጥቅምት 1 ባለው ጊዜም እቅዳቸውን እንዲያጠናቅቁ ማሳሰቡን ትላንት በቀዳሚነት ዘሜካላቺ የተባለው የዜና አውታር ዘግቧል። ኒውዮርክ ታይምስ በዘገባው የሲዲሲ ዳይሬክተር ሮበርት ሬድፊልድ ኒውዮርክ፣ ቺካጎ፣ ፊላደልፊያ፣ ሂውስተን እና ሳን አንቶኒዮ ከተሞችን ጨምሮ ለሀገሪቱ ክፍለ ግዛቶች በሙሉ ማሳሰቢያውን እንደላኩ አመላክቷል። ሲዲሲ የላከው ማሳሰቢያ ወቅታዊ የብሔራዊ የተላላፊ በሽታዎች ኢንስቲትዩት ዋና ዳይሬክተር አንቶኒዮ ፋውቺ ይህ የአውሮፓውያኑ 2020 ዓመተ ምህረት ሳያበቃ የጤና አደጋ የማያስከትልና በትክክል ጥቅም ላይ መዋል የሚችል ክትባት ይገኛል ብለው እንደሚተማመኑ ከተናገሩት ቃለ መጠይቃቸው ጋር ተገጣጥሟል። አንቶኒዮ ፋውቺ ያን ቢሉም አንድ እንዲሆን የማንፈልገው ነገር ቢኖር ክትባቱ በሚገባ መስራቱን የሚያሳይ ፍንጭ ሳይገኝ በጥድፊያ ስራ ላይ እንዲውል መፍቀድን ነው ብለዋል። ሌሎች ባለሙያዎችም የክትባት የሰው ልጅ ሙከራዎች ሳይጠናቀቁ ስራ ላይ እንዲውሉ ፈቃድ መስጠት አንድም ለጤና አደጋ ያጋልጣል፣ ይቀጥልም ክትባትን ለሚቃወሙ ወገኖች አመለካከት ይብስም ሊያጠናክር ይችላል በማለት ስጋታቸውን ገልጸዋል። የዩናይትድ ስቴትስ የዴሞክራቲክ ፓርቲው ፕሬዝዳንታዊ ምርጫ እጩ ጆ ባይደን ዛሬ በዊስኮንሲኗ ክኖሻ ከተማ ይጓዛሉ። በጉዟቸው ህዝባዊ ስብሰባ አድርገው ነዋሪዎችንም ያነጋግራሉ ተብሏል። የምረጡኝ ዘመቻቸው ባወጣው መግለጫ ባይደን የሚጓዙት 100 ሺህ ነዋሪዎች ባሉባት ከተማ አሜሪካውያንን ለማቀራረብና ለተደቀኑት ፈተናዎች አብሮ መፍትሄ ለመፈለግ እንደሆነ ይገልጻል። ፕሬዝዳንት ዶናልድ ትራምፕ ኪኖሻን ከሁለት ቀናት በፊት ጎብኝተው እንደነበረ የሚታወስ ነው። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ ይከተላል። በአሜሪካ ድምጽ ድረገጽና ሳተላይት መደመጫ ሞገድ ላይ እየተሰማን እንገኛለን። እዚህ ስርጭት ቅጂ በፌስቡክ ገጻችን ላይም ይገኛል። ወደ ቀዳሚው ርዕሰ ጉዳይ እንሻገር። ከኮሮና ቫይረስ ስጋት ጋር በተያያዘ በሳውዲ አረቢያ እስር ቤቶች ውስጥ ባንድ ላይ ተፋፍገው የታሰሩ ኢትዮጵያውያን የሚገኙበት ሁኔታ አስከፊ መሆኑን ገልጸው ወደ አገራቸው መመለስ እንደሚፈልጉ እየተናገሩ ነው። በሳውዲ አረቢያና በየመን ድንበር አካባቢ የሚገኙና ጀዛን ተብሎ የሚጠራው እስር ቤት ውስጥ እንደሚገኙ በስልክ የገለጹልን ስደተኞች ከስድስት ወራት በፊት ወደ አገራቸው እንድትመለሱ ከመንግስታቸው ጋር ተነጋግረናል በማለት የሳውዲ አረቢያ መንግስት ወታደሮች ወደ እስር ቤቶቹ እንዳስገቧቸው ይገልጻሉ። ነገር ግን ከዚያ ወዲህ ማንም እንዳልተመለከታቸው በቂ ምግብ እንደማያገኙና የሚገኙበት የእስር ቤት ክፍል ጠባብ በመሆኑ ከሚፈጠር መተፋፈንና ሙቀት የተነሳ ለህመም እየተዳረጉ መሆኑን ይናገራሉ። ከወሎ አካባቢ ተነስቶ በየመን የባህር ጉዞ ሳውዲ ለመድረስ 70 ሺህ ብር ያህል ማውጣቱን የሚናገረው አሁን በጀዛን እስር ቤት እንደሚገኝ የገለጸልን ወጣት የኦሮምኛ ቋንቋ አገልግሎት የዌብሳይት አቀናባሪ ትግስት ገሜ በስልክ አነጋግረዋለች። እስረኞቹ ስላሉበት ሁኔታ ከሚያስረዳበት ቃለ ምልልሱ ይጀምራል።
ያሳዝን ቦታ ነው ያለ። ከሞቱ በላይ ካሉት በታች ሆነ ነው እየኖር ነው ያለ። እኛ ማለት ነው ስድስት ወራችን በኮሮና ምክንያት ነው ታሰር ነው። ከየመን ከሁዲ እና ከሳውዲ አረቢያ ዞር ሰዓት ውስጥ ተርፈን ይመጣል። ይኸው እኛም ከዛ የበለጠ በዛ ሰዓት መሞት ምንም ያጥሩ ነው።
ከየት ነው የተያዝከው አንተ?
ከየት ያሳስቼ በየመን ባህር አቋርጬ ወደ ራጎ የሚባል ቦታ የመጣሁት ማለት ነው። እና እዛ ራጎ የሚባል ቦታ ላይ ሐዋላዎችን ያሳውሏሉ። እዛ ካወርኩ በኋላ እየጠበቅኩ ሳለ ሰዓት ነው ኮሮና ተቀሰቀሰ ብለው ሁቲዎች ተኩሴን ከፈቱብን ማለት ነው። በተጠለልንበት አካባቢ ማለት ነው። ከዛ በኋላ እነሱ ተኩስ ሲከፍቱብን የእነሱ ተፈለቀ ወደ ሳውዲ መግባት ነበር ያለብን። ወደ ሳውዲ አረቢያ ስንቆርጥ ደግሞ ሳውዲ አረቢያ ከዚህ እኛን በከባድ መሳሪያ ይደበድቡን ጀመር።
በእግር ነበር የምትሄዱት?
አዎ በእግር ነው የምንሄደው። ያው ጫካ ነው። ጫካው ዋተው ያው ወታደሮች አሉ። ከየመን ከውጭ ሲያባሩ ነው ወደ ሳውዲ አረቢያ ድንበር ስንጠቀ የሳውዲ አረቢያ ድንበር ሞጣፋቂዎች ተኩስ ከፈቱብን እኛ ላይ ማለት ነው። እዛ በእነሱ የንጓተን ሞተ የተረፈን ተረፈ። በዚህ አጋጣሚ አንዴ ወደዛ እየተመለሰ እነዛ ሲመልሱ እንደገና ደግሞ ወደ ሳውዲ ስንመለስ ወንዝ ላይ ነበር የፈሰስ ነው ማለት ነው። እዛኛው መሄድ አንችልም፣ ወደዚህኛው መሄድ አንችልም። እዛ ወንዙ ላይ ለብዙ ቀን አደር ማለት ነው። እዛ ወንዙ ላይ ብዙ ልጆች በእግራችን እንገባለን እያሉ በጫካው ሲያቋርጡ የነበረው ብዙ በሳውዲ አረቢያ ጦር ተከፍቶባቸው ሞተዋል። ከዛ በኋላ የሳውዲ አረቢያ መንግስት ከኢትዮጵያ ጋር በመነጋገር ነው ብሎ ወደ ሀገራቸው ልሸኛቸው ወደ ሳውዲ አረቢያ ግቡ ብሎ እጃችን ሰጠን ማለት ነው።
ስንት ትሆኑ ነበረ አንድ ላይ እየነበራችሁ በዛ ወቅት? እንግዲህ
600 ነን አንድ ላይ እየነበር ነው። ያው አንድ ላይ እየነበር ነው በየቦታው ተከፋፍሎ ያኔ ጠሪቅ ያለ ሁሉም ማለት ተቃላይ ግን የገባ ነው 6000 ነው ወደዚህ የገባ ነው ማለት ነው። 300 400 አንድ ላይ የተከማቸ የነበረ ድርጅት አመጣን በኋላ ከላይ ስንቆጠር ወደ 6000 ምናምን የሆነው ማለት ነው ሲቆጠር። እና ከዛ በኋላ ያው እዚህ እስር ቤት ውስጥ ወደ ሀገራችሁ ትበራላችሁ በማለት ጊዜ ጠብቁ ብሎ የወጣ አስገባ 6 ወር ሆኖናል እኛ ማለት ነው።
እንግዲህ አንድ ክፍል ውስጥ ብዙ ሆናችሁ እንዳላችሁ ነው የነገርከኝና የእስር ቤት ውስጥ ያለው አያያዝ ምን ይመስላል?
ይህንን ስኔ ፓርክ ያረባት ልብስ ስድስት ወር ነው። ሌላ ለእንኳን መንቀሳቀል እዚህ እስር ቤት ስንቀሳቀሰው በፓርክ ነው፣ ሙቀት ነው። በዛ ላይ ራ ሁሴን ነው መንቀሳቀሰው። ልብስ ለመሻላቀም በቃ የድሮ ሰፋት የለ፣ ምክንያቱም ሙቀት በጣም ሀይ ነው። ብሎ የሳውዲ አረቢያ መንግስት ከውስጥ የቀድሞ የገቡት ሰዎች ነበሩ፣ ውስጥ ላይ የነበሩት ሰዎች እያያዘኛ ጋር ቀላቀላቸው ማለት ነው። አሁን በቃ የዚህ ያለ ጂዛን እስር ቤት በጣም የሚያስጠላ እስር ቤት ነው። ሽንት ቤቱ ሞልቷል። በለት ላይ ነው የምንተኛው የምንበላው ምግብ በተንስ የሩብ ሊትር ይቸሪ ወሩብ ሊትር ተንስ ከሌት ሊትር በታች ጀነራቶ አሊቆና አንድ ኩብዝ ይመጣልናል። ኩብዝ ነው የምትባለው እቺ የሆነች በእኛ ጋር ይጣራው ማለት እንደዛ ነው። የታ ከግስተር ቆይተናል ዳውን ድረስ ማለት ለምን እንደዚህ እንደተጣጣሉ አንደባነ ሰው ሞተ በራሱ ያጣፋ የዛሬ አሁን የዛሬ 20 ቀን አካባቢ ነው የሆነ ጓደኛችን ታጁ ከዛ በፊት የሞታል። እኔ ባይ ካየው ዳይረ የሚባል እስር ቤት ነው እዛ መጀመሪያ ያስገቡት። ከዛ ከዳይረ እስር ቤት ነው ወደዚህ ወደ ዋናው ተሪል ያመጡን ማለት ነው። እዛ በጣም ብዙ ሞተዋል። በዛ ከልክ እንደተቀበሉን ከየመን እንደተቀበሉን ዳይረ እስር ቤት የሚባለው በቃ በየተራ ነው መጣ አንዴ ከተኛሽ መነሳታችን ከተነሳ ቦታ ታገኝ
ተጨናንቆ ማለት ነው ሰው በስቶ።
አዎ ሰው በስቶ በጣም የተጨናነቀ ዝም ብሎ መጀመር ነው ሰው በቃ አንዴ ከቆምሽ መኝታ ታገኝ ግርግዳ ይዘሽ ቆምሽ ቆምሽ ከቆምሽ ስትር ተጠቀጭ በቃ ሶስት ቀን አራት ቀን ማተኝበት አጋጣሚ ነበረ። ቀን አካባቢ ከሆነ ስንሰቃይ የሆነ ቀረምን ከዛ ለእኛ ስንጠብቅ ተርጌል የሚባል የዚዳን እስር ቤት ዋና እስር ቤት አሁን አለ ወደዛ ገቡን ማለት ነው። እዛ ከገባን በኋላ ያው ማንም ሰው ጭራሽ እኛ ታይ ማይተናል በዚህ የሆኑ ሰቆቃይ ሁሉ ህይወት እያለፈ ሰው በዛ ጨናነ ይሄውለ በቃ ምንም አላማ የለውም ሰው ለምን ብትይው ቦታም አይመስለውም በጣም ከችግር የተነሳ ማለት ነው። ራሳቸውን በገመን ሽት ደስ ሄዶ ያጠፋሉ። ሞቶ እንኳም ያወጣለ ሰው አናገኝ በስንት መከራ ዘሩ እንደዘለ በኃይላችን በስንት መከራ ነው የሚመጡልን። ከዛ ከመጡ በኋላ ራሱ ጥሩ ሁኔታ ይሰጡናል የሚገለምጡናል ያባረዋል። ደግሞ በዛ ላይ የታመሙ ሰዎች አሉ። አሰሲያ የሚባል የሆነ እሳት ነው የሚባለው ለእኛ በእነሱ አሰሲያ ይብጣል ፊታችንን ነው በቃ መንግበል ፊታችን ላይ ይጀምራል። አይናችን ማየት አይችልም በጆሮአችን ሁሉ ሙልት ነው የሚለው በቃ መግቢያ መጣል ሲቆይትንስ ቆይቶ መድኃኒት እንደዚህ አንዱ ስንደናቸው ይሄ የሀገራችን መንግስት የጠላቸው እኛ ምን እናርጋችሁ ነው የሚሉን።
ስትወጣ ግን መጀመሪያ ከኢትዮጵያ ለሰርተ እንግዲህ ራስን ለመቀየር ነው የወጣኸው እንደዚህ አይነት ችግሮች ይገጥሙኛል ብለህ አስበህ ነበር?
ኢንፎርሜሽን ያው መስሞ እንደሆነ ባህር ከባድ እንደሆነ ድንበር ከባድ እንደሆነ ግን ያው በወሬም ሆነ በጓደኛም ሰማለሁ። ግን ከኔ የነበሩ ጓደኞቼ ሄደው ተለውጠው ሳያቸው እኔም እንደነሱ ይለወጥልኛል እና ያርፍልኛል ብዬ ነው የገባሁት እንጂ ቻቴ መሞከራለ ብዬ ነው የገባሁት። ታማ ሌላ ነገር ነው።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። በመሰናዷችን ላይ አስተያየቶች ካሏችሁ በፌስቡክ ገጻችን በኩል አድርሱን። ወደ ቀጣዩ ርዕሰ ጉዳይ እንለፍ። ኢትዮጵያን ወጣቶችን ጨምሮ የተለያዩ ግለሰቦችና ድርጅቶች ሰው አልባ አውሮፕላኖችን የተለያዩ አገልግሎቶች በመጠቀም ላይ ይገኛሉ። ይህ አጠቃቀማቸው ግን ከአሁን በኋላ በሕግ የሚመራ ይሆናል ተብሏል። ይሄ የሆነበት ምክንያት ደግሞ አዲስ ደንብ በመውጣቱ ነው። ስለ ደንቡ ይዘትና ዓላማ የበለጠ ለማወቅ የኢትዮጵያ ሲቪል አቪዬሽን ባለስልጣን የሕዝብ ግንኙነት ዳይሬክተር አቶ አንሙት ለማን አመሻሹን በስልክ አግኝተናቸዋል።
እንደሚታወቀው ሰው አልባ አውሮፕላን ወይንም ድሮን የሚባሉት በዓለማችን ላይ ከተፈጠሩ ቴክኖሎጂዎች ውስጥ አንድ ናቸው። እነዚህ ቴክኖሎጂዎች እንግዲህ ትልቅ ተግባር አላቸው። እንደሚታወቀው በተለያዩ ሀገሮችም እኛም ሀገር ቀደም ሲል እነዚህ ሰው አልባ አውሮፕላኖች ሰዎች ሲዝናኑ በሰርግ፣ በፓርቲ ለተለያዩ አካባቢዎችን ፎቶ ወይንም ቪዲዮ ለማስቀረት የሚጠቀሙባቸው አገልግሎቶች ናቸው። አሁን ግን ከዚህም ባለፈ ከአንድ ቦታ እና ድን ቦታ ለሕክምና አገልግሎት የሚሉ መድኃኒቶችን፣ ደም የመሳሰሉትን እንደዚሁም ለተለያዩ የግብርና ስራዎች ኢንፎርሜሽን የመሰብሰቢያ መረጃ የማስተላለፊያ ተግባር መጠቀም ደረጃ ላይ ደርሷል የቴክኖሎጂ። ስለዚህ እነዚህ አካላት ኢትዮጵያ ሲቪል አቪዬሽን በአዋጅ እንደተሰጠው በሰማይ ላይ ተንቀሳቃሽ የሆኑትን አካላቶች በዋናኝነት አውሮፕላን የመሳሰሉትን የመቆጣጠር፣ የመመዝገብ፣ የኤር ናቪጌሽን አገልግሎት የመስጠት አንዱ የተሰጠው ኃላፊነት ነው። ስለዚህ አሁን ይሄ ቴክኖሎጂ በጣም እያደገ መጥቷል። እነዚህንም ቁጥጥር በማድረግ የመደበኛውን የአውሮፕላን በረራ እንዳይስተጓጎል፣ ድሮኖች የት ይበራሉ፣ በምን አይነት ከፍታ መብረር አለባቸው፣ የት አካባቢ ይበራሉ የሚለውን ለምን አገልግሎት ይውላሉ የሚለውን ቅርጽ ለሚያሳስቡ የተዘጋጀ ህግ ነው።
እንግዲህ አቶ አንሙት ቀደም ብለው ጠቅሰውታል፣ ኢትዮጵያ ውስጥ ድሮኖችን መጠቀም የተጀመረው በቅርቡ ቢሆንም አንዳንድ የመንግስት ተቋማት አገልግሎታቸውን በሰው አልባ አውሮፕላኖች በኩል ለማዳረስ እየጣሩ እንደሆነ ተሰምተዋል። ብዙ ጊዜ ግን የምናየው በርከት ያሉ በፊልም ስራ ውስጥ የተሰማሩ ግለሰቦች ሲጠቀሙባቸው ነው። የሚወጣው ደንብ በግዝፈት የተለያዩ ድሮኖችን በአጠቃላይ የሚመለከት ነው ወይንስ ደግሞ ለትንሽና ለትልቅ ተብሎ የተከፋፈለ ነገር አለ? በተለይ በኪነ ጥበብ ዓለም ውስጥ አዳዲስ ጅምሮች ስላሉ እነሱ ላይ የጎንዮሽ ተጽዕኖ እንዳያሳድር በደንብ ዝግጅት ውስጥ ምን ያክል ጥንቃቄ ተደርጓል?
የተዘጋጀው ህግ ወይንም መመሪያ ድሮኖችን በሳይዝ ይከፋፍላል። የድሮን ሳይዞች ሲመረቱ መጠናቸው አነስ ያለ ነበር። አሁን ግን ክብደታቸው ከፍ ያለ መጠናቸውም ልክ እንደ አውሮፕላን እየገዘፈ መጥቷል። ይሄ ቴክኖሎጂ ያደገ በመምጣቱ የሆነው ነው። ስለዚህ ይሄ መመሪያ ምንድነው? ድሮንን ከመጠቀም ከማብረር ባሻገር ምን መሆን አለበት? ምን ፍላጎት አለ? ሀገር ውስጥም አምርቶ የመገጣጠም ፍላጎት ስላለ አምራቾችን ኦፕሬት የሚያደርጉትን ለምን አገልግሎት ያውላሉ የሚለውን የሚመልስ መመሪያ ነው የተዘጋጀው። ስለዚህ ወደ ኢትዮጵያ የሚገቡ ድሮኖች ኢምፖርት የሚያደርጉ አካላትም ልክ እንደሌላው አውሮፕላን አንድ ኢትዮጵያ ውስጥ ያለ ባለሀብት ወይንም መንግስት አውሮፕላን ከውጭ ገዝቶ እንደሚያመጣ ሁሉ እዚህም ያለ ባለሀብት ወይንም መንግስት ሲያመጣ ልክ ተመዝግቦ ምን ሪኳየርመንት ማሟላት አለበት የሚለውን መመለስ የሚችል መመሪያ ነው የተዘጋጀው።
ቀደም ብሎ እንደተከሰሱ ለሰርግም ሊሆን ይችላል፣ ለአነስተኛ ፊልሞችም ሊሆን ይችላል ድሮኖችን የሚጠቀሙ ወጣቶች አሉ። እነዚህ ወጣቶችስ ሊያከብሯቸው የሚገቡና ሊከተሏቸው የሚገቡ ህጎች በዚህ መመሪያ ውስጥ ተካተዋል ወይ?
አዎ፣ በዚህ መመሪያው ላይ ምንድነው ዋና ያስፈልገበት የድሮን ኦፕሬቲንግ ሲስተም ቅርጽ መያዝ አለበት፣ አግባብ መኖር አለበት ተብሎ መመሪያው ላይ ተዘጋጀው። አሁን ለመደበኛው የበረራ አገልግሎት መሰናክል እየሆኑ ነው የድሮኖች ማለት ነው። አሁን አንዳንድ መረጃዎችን በሌላ ሀገርም ስናይ የአውሮፕላንን በረራ ለአንድ ሰዓት ያክል እስከ ማስተጓጎል አደጋ እስከ ማድረስ የደረሱበት ሁኔታ አለ። እኛም ሀገር ይሄ ከመከሰቱ በፊት የት አካባቢ ነው ድሮን መብረር ያለበት፣ በምን ከፍታ ነው መብረር ያለበት የሚለውን የሚያስቀምጥ ነው። እነዚህም የድሮን ባለቤት ማን ነው መሆን ያለበት፣ ለምን አገልግሎት ያውለዋል፣ የት ይጠቀማል የሚለውንም መመሪያው ላይ ተካቷል። ስለዚህ ይሄንን ቅርጽ ለማስያዝ ነው። አንድ ድሮን በሚያበርበት ሰዓት ልክ እንደ አውሮፕላን እዚህ ቦታ በራለው እንበረው ለዚህ ነው አብራሪው እንደዚህ ነው ምንድነው የሚጭነው የሚለውን ይመልሳል ማለት ነው መመሪያው።
እንግዲህ አሳን ሙሲ የድሮን ፖሊሲና ደንብ ያወጡ ሀገራት በአለም ላይ አነስተኛ ናቸው። ኢትዮጵያ የራሷን ደንቦች ለማውጣት በልምድ ደረጃ ያጣቀሰቻቸው ሀገራት አሉ ወይ?
የተወሰኑ ሀገሮች ናቸው የድሮን መመሪያና የማምረት ፍቃድ እየሰጡ ያሉት። በአፍሪካ ደረጃ ብንወስድ እንደነ ሩዋንዳ፣ እነ ደቡብ አፍሪካ የመሳሰሉ ሀገሮች፣ ኬንያም አሁን እየሰሩት ነው ያሉት። የድሮን ቴክኖሎጂ በጣም በአለም ላይ ኤክሴል እያደረገ ነው በፍጥነት አሁን። ስለዚህ የዓለም አቀፍ ሲቪላይዜሽንም ድርጅት ድሮን ምን መምሰል አለበት፣ እንዴት ይመረታል፣ እንዴት ይበራል የሚለውን መደበኛ አውሮፕላን በረራን ማስተጓጎል ስለሌለበት እንዳንድ ትኩረት ሰጥቶ እየሰራበት ነው ያለው። ኢትዮጵያም መነሻዋ የኢትዮጵያ ሲቪላይዜሽን ዋናው ከ76 ዓመት በፊት የቺካጎን ኮንቬንሽን ፈርማለች። የዓለም አቀፍ ሲቪላይዜሽን ድርጅት አባለች። ስለዚህ ኢትዮጵያ የራሷ ሩልስ ኤንድ ስታንዳርድስ በዚህ በአቪዬሽን ዘርፍ ድሮን ብቻ ሳይሆን ኤርፖርቶችን፣ የአየር ላይ እንቅስቃሴ ኤር ናቪጌሽን ሰርቪስን፣ አውሮፕላንን፣ ጀነራል አቪዬሽን አስመልክቶ እንዴት ነው ኢትዮጵያ ውስጥ ኦፕሬት ማድረግ የሚቻለውን በዋናነት የሚመራ መስሪያ ቤት በመሆኑ መነሻው የዓለም አቀፍ ሲቪል አቪዬሽን ድርጅት አባል የሆኑ ሀገሮች ይሄ እንቅስቃሴ በዓለም አቀፍ ደረጃ ዋናው ሶርሱ የዓለም አቀፍ ሲቪል አቪዬሽን ድርጅት ገቨርን የሚያደርጋቸው በመሆኑ ሀገሮችም በዋናነት የሚወስዱት ከዚህ ድርጅት ነው። ኢትዮጵያም እነዚህን እንደ ሪፈረንስ ወስዳለች።
አንድ የመጨረሻ ጥያቄ ላስከትል። በርካታ ወጣቶች በሰው አልባ አውሮፕላኖች ወይንም ድሮኖች ጉዳይ በጣም ቀልባቸው ይወሰዳል። በቅርቡ ያነጋገርናቸው በአፍሪካ የድሮን ፖሊሲ ውስጥ ለመሳተፍ እየጣሩ ያሉ ወጣቶችም አሉ። እነዚህ ወጣቶች ሀሳባቸውን የሚያጋሩበት፣ ቴክኖሎጂውን የበለጠ የሚረዱበት መርሃ ግብር ለማዘጋጀት ምን ያክል እየጣረ ነው ባለስልጣኑ?
እንግዲህ የኢትዮጵያ ሲቪል አቪዬሽን ባለስልጣን ኢትዮጵያ ውስጥ ከዛሬ 75 ዓመት በፊት ነው አውሮፕላን መብረር የጀመረው። የኢትዮጵያ ሲቪል አቪዬሽንም በዓለም ላይ አውሮፕላን ከተፈጠረ 5 እና 6 ዓመት በፊት በኢትዮጵያ ሰማይ ላይ አውሮፕላን በሯል። ከዛን ጊዜ ጀምሮ ጥሩ ሰክሰስፉል የሆነ ኤርላይንሶች አሉን ኢትዮጵያ ውስጥ። አሁንም እንደዚህ አይነት ቴክኖሎጂዎች እየመጡ ነው። ከዛም አልፎ ኢትዮጵያ ውስጥ ድሮን ማምረት የሚፈልጉ ድርጅቶች ፍላጎት እያሳዩ ነው። ስለዚህ ወጣቶች በዚህ ዘርፍ ሲሳተፉ የኢትዮጵያ ሲቪል አቪዬሽን ያስቀመጠው ህግና ደንብ አለ። ያንን ተከትሎ ድጋፍ ሊያደርግላቸው ሊያበረታታቸው ከዚህ በፊትም ወደዚህ ዘርፍ የገቡ ወጣቶችንም እየረዳ ያለበት ደረጃ ነው ያለው። ስለዚህ ሙሉ ሁሉንም ህግና ስታንዳርዱን አስጠብቆ ለወጣቶች ገዛ ለማድረግ ዝግጅት አድርጓልኝ የመስሪያ ቤት።
እዚህ በጣም አመሰግናለሁ አቶ አንሙት ለማ የኢትዮጵያ ሲቪል አቪዬሽን ባለስልጣን የህዝብ ግንኙነት ዳይሬክተር ለነበረን አጭር ቆይታ በጣም አመሰግናለሁ። መልካም ቀን ይሁንልዎት።
አመሰግናለሁ እኔ።
ያለፉትን 5 ዓመታት በፕሬዚደንት ጆን ማጋፉሊ ስር ያሳለፈችው ታንዛኒያ በመጪው ጥቅምት ምርጫ ለማካሄድ እየተሰናዳች ነው። በትላልቅ መሰረታዊ ልማት ግንባታዎችና ሙስናን በመዋጋት ትልቅ ስም ያተረፉት ማጋፉሊ በልማት ዙሪያ የሚነሱ ትችቶችን ጆሮ ዳባ ልበስ በማለትና ተቃዋሚዎችን የነጻውን ፕሬስ አባላትን በማፈን ይወቀሳሉ። የቻርልስ ኮምቤን ዘገባ ስመኝሽ ቆይ ታሰማናለች።
የ87 ዓመት አዛውንት የሆኑትን ዘይነቡ መሐመድን ጨምሮ 16 በመቶ በሚሆነው የታንዛኒያ ገጠራማ ክፍል የሚኖሩ ሰዎች ላለፉት 30 ዓመታት የኤሌክትሪክ አገልግሎት አላገኙም። በግንባታ ላይ ያለው የሩፊ የውሃ ኃይል ማመንጫ ግንባታ ሲጠናቀቅ ግን ዘይነቡ አቅማቸው በሚፈቅደውና በርካሽ ዋጋ ኤሌክትሪክ እንደሚያገኙ ተስፋ ያደርጋሉ።
የኤሌክትሪክ ግንባታው ሲጠናቀቅ የኩራዝ መብራት መጠቀም አቆማለሁ። ኤሌክትሪክ አገልግሎት ስለማገኝ ህይወት የተሻለ ይሆናል።
ፕሬዝዳንት ጆን ማጉፉሊ በታንዛኒያ ከጀመሯቸው ግዙፍ ግንባታዎች አንዱ የሆነው የውሃ ግድብ እንደ አውሮፓውያኑ አቆጣጠር በ2022 ይጠናቀቃል ተብሎ የሚጠበቅ ሲሆን 2100 ሜጋዋት የኤሌክትሪክ ኃይል በማመንጨት የታንዛኒያን የኃይል አቅርቦት በሶስት እጥፍ እንደሚያሳድገው ፕሬዝዳንቱ ተናግረዋል።
መርሃ ግብሩ ሲጠናቀቅ ብዙ ሰዎች የእሳት ማንደጃ እንጨቶችና ከሰል መጠቀምን ያቆማሉ። በምትኩ በርካሽ ዋጋ የኤሌክትሪክ ተጠቃሚዎች ይሆናሉ።
የውሃ ኃይል ማመንጫው ግንባታ የሚካሄደው ሴሉስ ጌም በተሰኘ ስፋቱ ስዋዚላንድን በሚያክለው የሀገሪቱ የዱር እንስሳት መጠበቂያ እንዲሆን በተከለለ ቦታ ላይ ነው። በአብዛኛው የማጉፉሊ ፕሮጀክቶች ላይ ትችት የሚሰነዝሩት የተፈጥሮ ጥበቃ ተከራካሪዎች ግን የውሃ ማመንጫው ዋጋ ያስከፍላል እያሉ ነው። ከተቾቹ አንዷ የሆኑት ፍሪዳ ሙስሊሙ ማዚንግራ ፕላስ በተሰኘ የተፈጥሮና አካባቢ ጥበቃ ላይ የሚሰራ ድርጅት ውስጥ ባለሙያ ናቸው።
በሴሉስ ጌም ያለው ስርዓተ ምህዳር ለዱር እንስሳዎች በጣም አስፈላጊ ነው። በዛ ቦታ ላይ የኤሌክትሪክ ማመንጫ ግንባታ ማካሄድ በአካባቢው የሚገኙትን የተለያዩ ዝርያዎች እንዲጠፉ ያደርጋቸዋል።
የፕሬዝዳንት ማጉፉሊ ደጋፊዎች ከጎረቤት ሀገሮች ሩዋንዳና ዩጋንዳ ጋር የሚያገናኘው የባቡር ሀዲድ ግንባታን ጨምሮ በተለያየ መጠን እየተሰሩ ያሉት ሰፋፊ ግንባታዎች የሀገሪቱን ኢኮኖሚ ያሳድገዋል ብለው ያምናሉ። ማጉፉሊ በሰፊው ያካሄዷቸው ባሉት የመንገድ ግንባታዎችና ሙስናን ለመቀነስ እየወሰዷቸው ባሉት እርምጃዎች ቡልዶዘር ወይም አፈር ገፊ የሚል ቅጽል ስም አሰጥቷቸዋል። በሌላ በኩል ግን የፕሬዝዳንቱ ተቺዎች የግሉን ነጻ ፕሬስና ተቃዋሚዎችን በማፈን ይወቅሷቸዋል። ከነዚህ ውስጥ አንዱ ጃሚ ፎረም የተሰኘ የተደበቁ ሚስጥሮችን የሚያጋልጥ የማህበረሰብ ሚዲያ መስራች ማክሲኖ ሜሎ ነው።
በተደጋጋሚ በተለያዩ ባለስልጣናት ፊት ቀርቤ ተጠይቄያለሁ። በፖሊስ ተይዤ ታስሬያለሁ። የተለያዩ ክሶችም ይቀርቡብኛል። ከ2016 የጎረጎሰውያኑ ዘመን ጀምሮ 148 ጊዜ ተከስሼ ፍርድ ቤት ቀርቤያለሁ።
በተለምዶ ቻዴማ ተብሎ የሚጠራው ለዲሞክራሲና መሻሻል ተቃዋሚ ፓርቲ በቅርቡ ከስደት የተመለሱትን ቱንዱ ሊሱን በጥቅምት ለሚደረገው ምርጫ የማጉፉሊ ተፎካካሪ እንዲሆኑ አቅርቧቸዋል። ማጉፉሊን በአደባባይ በመተቸት የሚታወቁት ሊሱ በ2017 ሀገራቸውን ጥለው የተሰደዱት ባልታወቀ ሰው 16 ጊዜ በጥይት ከተመቱ በኋላ ነው። የፓርቲያቸው ምክትል ጸሐፊ የሆኑት ሲንጎ ቤንሰን ታንዛኒያ አፈና ውስጥ ናት ይላሉ።
ባለፉት 5 ዓመታት ከህገ መንግስቱ በተቃራኒና ከህግ ውጪ በሆነ መልኩ የፖለቲካ ፓርቲዎች እንቅስቃሴ እንዳያደርጉ ተከልክለዋል። ይሄ ዲሞክራሲ ማጥፋት ነው። ምክንያቱም ዲሞክራሲ ህዝብ በነጻነት ሐሳቡን እንዲገልጽና የተለያዩ አማራጭ ሐሳቦች ያሏቸው የፖለቲካ ፓርቲዎች እንዲኖሩ ይጠይቃል።
President Magufuli ባሳለፍነው ነሐሴ ወር ላይ የምርጫ ዘመቻቸውን ሲጀምሩ ታንዛኒያን ከዝቅተኛ ገቢ ወደ መካከለኛ ገቢ ያላቸው ሀገራት ተርታ ማሳደጋቸውን አጽንኦት ሰጥተውታል። ተቃዋሚዎቻቸው ነጻነት ማጣትን እንደ ጥቁር ነጥብ ይዙባቸው፣ ደጋፊዎቻቸው የኢኮኖሚ እድገቱ ለታንዛኒያ ብሩህ ተስፋ ይዞ እንደሚመጣ ያምናሉ።
አብራችሁን ስላመሻችሁ እናመሰግናለን። ሀብታሙ ዘዩን በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። የነገ ሰው ይበለን። ደህና እደሩ።